ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ነፍሳቸውን እያቆዩ እንደሆነ ገልጸዋል።
እኛ ያለነው ምዕራብ ጉጂ ዞን እና ቦረና ዞን አካባቢ ያለ ህዝብ ከዚህ በታች አካባቢ ጀምሮ እስከ ሞያሌ ያለው ሀገር ለአደገኛ የሆነ ድርቅ አለ፣ ረሃብ አለ፣ የእንስሳት እርኪት አለ፣ ከፍተኛ ነው ብለን እንገምታለን። እኛ ሰዎች እንዴት እንደሚገምቱ አናውቅም።
በዘንድሮው ድርቅ ጉዳት ከደረሰባቸው የጉጂ ዞን ነዋሪዎች አንዱ ናቸው የሰማችኋቸው። በዕለቱ አብይ ርዕስ ዘገባ ይዘናል።
ለተወሰነ ጊዜም ያልታወቀ ቦታ መቆየታቸውን ከማዕከላዊ በፊትም እየተደበደቡ የሚጠየቁት ስለ ሰማያዊ ፓርቲ መሆኑን እነሱ ደግሞ ስለ ሰማያዊ ፓርቲ ህጋዊ ፓርቲ ነው፣ በህጉ መሰረት ምርጫ ቦርድንም ሆነ በጽህፈት ቤት ያሉ አመራሮችን መጠየቅ ትችላላችሁ እያሉ እንደሚመልሱ ገለጹልን።
እኚህኛው ደግሞ አቶ የሺዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። ስለ ታሰሩ ሁለት የአመራር አባላት ከተናገሩት የተወሰደ ነው። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል።
በኢትዮጵያ አምስት ክልሎችን ማዳረሱ የተነገረው የዘንድሮ ድርቅ በተለይ በከብት አርቢዎች ላይ ጉዳት ማድረሱን የሚመለከተው ዘገባም በድህነት ምክንያት ለሚነሱና የሚባባሱ ችላ የተባሉ የሐሩር አውራጃ በሽታዎችን ለመቆጣጠርና ለማጥፋት ዘመቻ ይውላል የተባለ ወደ $1 ቢሊዮን የሚጠጋ ገንዘብ መሰባሰቡ እንዲሁም የኢራን ታካሂደዋለች ያሉትን አካባቢን የማመስ አድራጎት ለመግታት ሳውዲ አረቢያን መደገፏን ዩናይትድ ስቴትስ እንደምትቀጥል ማሳወቋ ከዜናችን ዋና ዋናዎቹ ናቸው።
በልዩ ልዩ ወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ዘገባዎችና ሳምንታዊ ቅንብሮች፣ ዲሞክራሲ በተግባርና ሴቶችና ቤተሰብ እንዲሁም አሜሪካና ሕዝቧ ሁለተኛው አጋማሽ ጠብቋችኋል።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የዛሬ ረቡዕ ሚያዝያ 11 2009 ዓመተ ምህረት አስተናጋጆቻችሁ ሰሎሞን አባተና
አሉላ ከበደ ከፕሮግራም አቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ኦድሬስ ሪገስ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
በኢትዮጵያ አምስት ክልሎችን ማዳረሱ የተነገረው የዘንድሮ ድርቅ በተለይ በከብት አርቢዎች ላይ ጉዳት እያደረሰ መቀጠሉ ተገለጸ። ድርቁ በኦሮሚያ ክልል የቦረናና ጉጂ ዞኖችን፣ የሶማሌና የደቡብ ክልሎችን አካባቢዎች በተለይ በደቡብ ኮንሶ ወረዳን እያጠቃ መሆኑ ታውቋል። በእነዚህ አካባቢዎች ከብቶቻቸው እያለቁባቸው መሆናቸውን አርቢዎቹ ገበሬዎች እየተናገሩ ነው። በሌላ በኩል ግን የፌዴራሉና የክልሉ መንግስት በተቀናጀ እንቅስቃሴ እርዳታ እያደረሱ መሆናቸውን የኦሮሚያ ክልል የአደጋ ስጋትና ዝግጁነት ኮሚሽነር ለቪኦኤ አመልክተዋል። ዝርዝሩ በአብይ ርዕስ ይቀርባል።
መንግስታትና የግል ለጋሾች የተባሉ የትሮፒካል በሽታዎች በመባል የሚታወቁ የበሽታ አይነቶችን ለመቆጣጠር ወይም ለማጥፋት ከ800 ሚሊዮን ዶላር በላይ ገንዘብ ለመስጠት ቃል ገቡ። የወንዝ ውሃ የሚያስከትለው እስከ አይነ ስውርነት ሊያደርስ የሚችል የእንቅልፍ ወይም የበረታ የእንቅልፍ መቃወስና ሌሎች ከድህነት ጋር የሚዛመዱ በሽታዎችን ለመከላከል የሚደረጉ ጥረቶችን ለማጠናከር በተደረገው የአምስት ቀናት ጉባኤ ላይ ነው ቃሉ የተሰጠው ተብሏል። ዘገባችን ሊዛ ሽላይን ቢልና መሊንዳ ጌትስ ትላንት በተደረገው ልዩ ልዩ ስነ ስርዓት ላይ አይነ ስውራን ስራውን ከጀመሩበት ከጄኔቫ የላከችውን ዘገባ አዳነች ፍሳዬ ይዛ ቀርባለች።
ችላ የተባሉ የትሮፒካል ማለት የሐሩር አውራጃ በሽታዎችን ለመከላከል በተገባው ቃል መሰረት ውጥኑን ለመርዳት የቢልና መሊንዳ ጌትስ ተቋም በአራት ዓመታት ጊዜ ውስጥ 335 ሚሊዮን ዶላር እየሰጠ ነው። ችላ የተባሉት የሐሩር አውራጃ በሽታዎች በ149 ሀገሮች የሚኖሩ ከ1 ቢሊዮን ተኩል በላይ የሚሆኑ ሰዎችን ያጠቃሉ። በየዓመቱ 170 ሺህ የሚሆኑ ሰዎች በእነዚህ በሽታዎች ምክንያት ይሞታሉ። በሚሊዮኖች የሚቆጠሩ ሰዎች ደግሞ በበሽታዎቹ ምክንያት የአካል ጉዳተኛ ሆነው ኑሮን ለማሸነፍ ከድህነት ለመውጣት መስራት ተስኗቸው በሰዎች ተገለው ይሰቃያሉ። ከአምስት ዓመታት በፊት ለንደን ላይ የተደረገው ስምምነት ያስገኘውን ስኬት ለማክበር ሲል የጌትስ ተቋም ባስተናገደው ጉባኤ መራሄ መንግስታት፣ የፋርማሲ ኩባንያዎችና የረድኤት ድርጅቶች ተገኝተዋል። የለንደኑ ስምምነት በዓለም ደረጃ ካሉት 18 የትሮፒካል በሽታዎች 10ሩን እንደ አውሮፓ አቆጣጠር በ2020 ዓ.ም ባለው ጊዜ ውስጥ በሶስት ዓመታት ውስጥ ማለት ነው ለመቆጣጠር ወይም ለማጥፋት የሚያስችል እቅድ አውጥቷል። የተቋሙ ስራ አስፈጻሚ ቢል ጌትስ እቅዱ ግቡን ባይመታም ካለፉት 5 ዓመታት ወዲህ ትልቅ መሻሻል ታይቷል ብለዋል።
Some of these diseases are on track to be done by 2020. Some by 2025, some will take
አንዳንዶቹ በሽታዎች እንደ አውሮፓና ቁጣጥር በ2020 ወይም በ3 ዓመታት ውስጥ ሌሎቹ ደግሞ በ2025 ወይም በ8 ዓመታት ውስጥ አንዳንዶቹም ከዚህ በረዘመ ጊዜ ውስጥ የሚጠፉበት ፈርተ ይዟል። በትንኝ የሚተላለፍ የሚያስተኛ በሽታን በሚመለከት ግን ትልቅ ውጤትና በጣም ጥሩ መሳሪያ ተገኝቷል። ለዚህ ያበቃውም ለማመን በሚያዳግት ብዛት የተደረገው የመድኃኒት ልገሳ ነው።
የዓለም የጤና ድርጅት እንደሚለው አንድ ወይም ከዛ በላይ የሆኑ የሐሩር አውራጃ በሽታዎችን ለመከላከል ሲባል በአመት ወደ 1 ቢሊዮን የሚጠጉ ሰዎች መድኃኒት ሲያገኙ ቆይቷል። ከትሮፒካል በሽታዎች 40% ባለባቸው ከሰሃራ በመለስ ባሉት የአፍሪካ ሀገሮች ብዙ የመድኃኒት ረድኤት በማግኘታቸው ትልቅ ውጤት ተገኝቷል ሲልም የዓለም የጤና ድርጅት ጠቁሟል።
ኢራን ተካሂደዋለች ያሉትን አካባቢን የማመስ አድራጎት ለመግታት ሳውዲ አረቢያ ለምታደርገው እንቅስቃሴ ዩናይትድ ስቴትስ ድጋፍ እንደምትሰጥ የመከላከያ ሚኒስትሯ ጂም ማቲስ አስታወቁ። ሚኒስትር ማቲስ ከሳውዲ አረቢያ አቻቸው አልጋ ወራሽ መሐመድ ቢን ሳልማን ጋር ዛሬ ዋና ከተማይቱ ሪያድ ላይ በተወያዩበት ወቅት የኢራንን የጥፋት እንቅስቃሴ ለመቆጣጠር የሳውዲ አረቢያን የጸጥታ ጥበቃ አቅም በእጅጉ ማጠናከር ያስፈልጋል ብለዋል። እኛ ከዚህ አካባቢ አንወጣም። እንዲያውም የሳውዲ አረቢያ ጠንካራ ጦር የጸጥታና የስለላ አገልግሎቶች መኖር የዩናይትድ ስቴትስ ጥቅም ጉዳይ ነው ሲሉ የመከላከያ ሚኒስትሩ ጂም ማቲስ ከአልጋ ወራሹ ጋር ካደረጉት ውይይት በኋላ ለጋዜጠኞች መግለጫ በሰጡበት ወቅት ተናግረዋል።
በኢራን ኒውክሌር መርሃ ግብር ላይ ቀደም ሲል ተደርሶ የነበረውን ስምምነት የብሔራዊ ጸጥታ ምክር ቤታቸው እንዲፈትሽው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዘዙ። በኢራን ላይ ተጥለው የነበሩ ማዕቀቦች መነሳታቸው ዩናይትድ ስቴትስን ጥቅም ያስከብር እንደሆነም የጸጥታ ምክር ቤታቸው እንዲያጠናው አሳስበዋል። ፕሬዝዳንቱ በኢራንና በ6ቱ ሀያላን መንግስታት መካከል የዛሬ 2 ዓመት ግድም የተደረሰው ስምምነት በዋይት ሃውስ የጸጥታ ምክር ቤት እየተፈተሸ መሆኑን የውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን ትናንት ለተወካዮች ምክር ቤት አፈ ጉባኤ ለፖል ራያን በጻፉት ደብዳቤ አስታውቀዋል። ቲለርሰን በዚሁ ደብዳቤያቸው ላይ ኢራን እንደ አውሮፓውያን ዘመን አቆጣጠር በ2015 ዓመተ ምህረት ከዩናይትድ ስቴትስ፣ ከእንግሊዝ፣ ከፈረንሳይ፣ ከቻይና፣ ከሩሲያና ከጀርመን ጋር ገብታው የነበረውን ስምምነት ግዴታዎቿን እያከበረች ቢሆንም በብዙ መንገዶችና ዘዴዎች ሽብር ፈጠራን እየደገፈች የምትገኝ አገር ናት ብለዋል።
በትራምፕ አስተዳደር የዩናይትድ ስቴትስ የጤናና የሰብአዊ አገልግሎቶች ሚኒስትር የሆኑት ታም ፕራይስ ይዘውት የነበረውን የጆርጂያ ግዛት የተወካዮች ምክር ቤት መቀመጫ ለማሟላት ትናንት በተካሄደ ምርጫ ዴሞክራቶቹ ከፊል ድል ተቀዳጅተናል እያሉ ነው። በምርጫው ውጤት መሰረት የመለያ ምርጫ ማካሄድ አስፈላጊ ሆኖ በመገኘቱ ዴሞክራቱ ወጣት ተወዳዳሪ ጆን አሶፍ የፊታችን ሰኔ ውስጥ ይካሄዳል ለተባለ የመለያ ምርጫ ይቀርባሉ። በዶናልድ ትራምፕ የስልጣን ዘመን የመጀመሪያ ምዕራፍ ላይ የተካሄደው ይህ ምርጫ በፕሬዝደንቱ አስተዳደር ላይ ውሳኔ ሕዝብም ነው የተባለ ሲሆን ወትሮ የተረጋገጠ የሪፐብሊካን ይዞታ በሆነው የጆርጂያ ግዛት 6ኛ ወረዳ የአሶፍ አለመሸነፍ ለዲሞክራቶቹ እንደ ድል ተቆጥሯል።
ሊያደናቅፉን ይገቡ የነበረው በሰናክሎችን ሁሉ አልፈናል። የሚጠበቅብንን ሁሉም ሰብረናል። ዓለምን እየለወጥን ነው። ድምጾቻችሁ በዚህ ግዛት ሁሉና በመላ ሀገሪቱም ያስተጋባሉ።
የዲሞክራቲክ ፓርቲ ውጪ ተወዳዳሪ ጆን አሶፍ ናቸው የሰማችኋቸው። በጆርጂያ የከተሞች አካባቢ መንደሮች የተጀመሩትና የ8.3 ሚሊዮን ዶላር የገንዘብ ድጋፍ ማሰባሰቢያ ዘመቻዎች የተደገፉት ሰራዊት የተባሉ የበጎ ፈቃደኞች የምርጫ ዘመቻዎች ያነጣጠሩት በአንድ የኮንግረሱ መቀመጫ ላይ ብቻ ሳይሆን ትራምፕን በሌሉበት ውድድር ማሸነፍ ላይም እንደሆነ ተነግሯል። በሌላ በኩል ግን ይህ የትናንቱ ምርጫ ወደ መለያ ምርጫ መዝለቁን ፕሬዚደንት ዶናልድ ትራምፕ እንደ ሪፐብሊካኑ ድል ወስደውታል። ፕሬዚደንቱ በትዊተር ባሰራጩት መልእክት መራጮች አሶፍ በቀጥታ ሊያሸንፉ ይችሉበት የነበረ በቂ ድምጽ አለመስጠታቸው ልዩነትን ፈጥሯል ብለዋል። በመጨረሻም በመንግስትና በተቃዋሚ ኃይሎች ከተያዙ የሶሪያ ከተሞች ተጀምሮ የነበረው ሲቪሎችን የማስወጣት እንቅስቃሴ ባለፈው ቅዳሜ 126 ሰዎች ከተገደሉበት ድንገተኛ ጥቃት በኋላ ተቋርጦ ዛሬ እንደገና ተጀምሯል። በመንግስቱ ጦር ከተከበቡት ከፎአና ኸፋሪያ ከተሞች 3000 ሰዎች ዛሬ በአውቶቡሶች እንዲወጡ መደረጉን የሶሪያ የመንግስት መገናኛ ብዙሃንና የሶሪያ የሰብአዊ መብቶች ቃፊር ቡድን ከለንደን አመልክተዋል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
እኔም ሰለሞን አባተንን ከልዩ ልዩ ቅንብሮችና ዘገባዎች ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን።
የቤተሰብ ውስጥ ጥቃት ምን ይመስላል? ምን ማድረግ ይቻላል? ህጉ ምን ይላል? በአሜሪካ ሀገር ሰው የት እርዳታ ማግኘት ይችላል የሚለውን ለህዝቡን እናስተምራለን።
በዚህ በዋሽንግተን ዲሲ ውስጥ የተቋቋመ ዘ ፐርሰን ሴንተር የተባለ ማዕከል መስራች ስራ አስኪያጅ ወይዘሮ አመሊያ ሚሳኤል ደሴን ነው የሰማችሁት። በሴቶችና ቤተሰብ ፕሮግራም በምሽቱ ሁለተኛ አጋማሽ ስርጭታችን ይቀርባሉ። አሁን አድማጮች በቀጥታ ወደ ዕለቱ አብይ ርዕስ።
በኢትዮጵያ 5 ክልሎችን ማዳረሱ የተነገረው የዘንድሮ ድርቅ በተለይ በከብት አርቢዎች ላይ ጉዳት እያደረሰ መሆኑ ተገልጿል። ድርቁ በኦሮሚያ ክልል የቦረናና ጉጂ ዞኖችን፣ የሶማሌና የደቡብ ክልሎችን አካባቢዎች በተለይ በደቡብ ኮንሶ ወረዳን እያጠቃ መሆኑ ታውቋል። በእነዚህ አካባቢዎች ከብቶቻቸው እያለቁባቸው መሆናቸውን አርቢዎቹ እየተናገሩ ነው። በሌላ በኩል ግን የፌዴራሉና የክልሉ መንግስት በተቀናጀ እንቅስቃሴ እርዳታ እያደረሱ መሆናቸውን የኦሮሚያ ክልል የአደጋ ስጋትና ዝግጁነት ኮሚሽነር ለቪኦኤ አመልክተዋል። ጽዮን ግርማ ዝርዝር ይዛለች።
በኢትዮጵያ በአምስት ክልሎች ከፍተኛ ድርቅ መከሰቱንና አስቸኳይ የምግብ እርዳታ የሚያስፈልገው ህዝብ ቁጥር 5.6 ሚሊዮን እንደሆነ ከተገለጸ ወራት ተቆጥረዋል። በድርቁ ቀዳሚ ተጎጂ የሆኑት ከብቶች ሲሆኑ ይህም የተባባሰው በኦሮሚያ ክልል በቦረናና ጉጂ፣ በምስራቅ ሐረርጌና እንዲሁም በሶማሌ ክልል መሆኑ ሲዘገብ ቆይቷል። በነገሌ ቦረና ጉጂ ዞን ነዋሪ የሆኑትና ስማቸው እንዳይጠቀስ የጠየቁ ነዋሪ ባለፉት 2 ቀናት በአንዳንድ ቦታዎች አነስተኛ ዝናብ መጣሉን ገልጸው በአካባቢያቸው የደረሰውን የከብት ሞት አደጋ የሚታደግ ግን እንዳልሆነ ይናገራሉ። ከብቶቹ ያለቁ ባዷቸውን እንደቀሩም ይገልጻሉ።
በባለፈው ወር ላይ ግምት የገመትነው ከ165% ነበር ሞቷል፣ 35% ነው የተረፈ ብለን እንደገመተው፣ ግን በአሁኑ ሰዓት 85% በላይ ከብት ሞቷል፣ የሚጠፋው 15% ቢሆን ነው ብለን ነው የምንገምተው።
በዚህ ጊዜ ውስጥ ተማሪዎች ትምህርት ማቋረጣቸውን፣ የመጠጥ ውሃ መቸገራቸውን፣ ከብቶች የሚሞቱት የሚግጡት ሳር በማጣታቸውና በበሽታ እየተጠቁ መሆኑን ገልጸው ሰዎችን በተመለከተ በሚያገኙት መጠነኛ እርዳታ ነፍሳቸውን እያቆዩ እንደሆነ ገልጸዋል።
እኛ ያለነው ምዕራብ ጉጂ ዞንና ቦረና ዞን አካባቢ ያለ ህዝብ ከዚህ በታች አካባቢ ጀምሮ እስከ ሞያሌ ያለው አገር ለአደገኛ የሆነ ድርቅ አለ፣ ረሃብ አለ፣ የእንስሳት እልቂት አለ፣ ከፍተኛ ነው ብለን እንገምታለን። እኛ ሰዎች እንዴት እንደሚገምቱ አናውቅም። እኔ ትውልደም ገጠር ነው። ከኛ ከራሳችን በረት ብቻ ብዙ ከብቶች አልቀዋል። የሁሉም ሰው እንደዛው ተመሳሳይ ነው። ስለዚህ ከፍተኛው ድርቅ አለ ብለን እንገምታለን። ከፍተኛ ድርቅ አለ፣ ረሃብ አለ፣ ረሃብ ከፍተኛ ረሃብ አለ።
በጥር ወር መጨረሻ አካባቢ ድርቁን በተመለከተ ባቀረብነው ዘገባ በቦረና ዞን ዱብሉቅ አካባቢ የሚኖሩ አርብቶ አደሮች አነጋግረን ነበር። በወቅቱም ስንት ከብት እንደሞተባቸው ጠይቄያቸው ነበር።
አው ወደ 10 ሆኖብኛል። በየቦታ በሰው እጅ ስለማይደርስ ወደ 10 ሆኖብኛል።
10 ከብት ምን አይነት ከብቶች?
ያላሙት ናቸው አልኩት። እነዚህ ጥጃ ልባት ማጥቡት እና እነዚህ ጥጃውም ብዙውን ጊዜ ሳር ስለሌለ በቃ በዛኝ እንትን እያለቁብኝ።
ከመቼ ጀምሮ ነው እርሶ 10 ከብት ያለቁቦት?
ጥር ከገባ በኋላ ቢያንስ 30 ቀን ሆኗል።
ስንት ከብት ነበሮት? 10 ሲሞትቦት ስንት ቀሩት?
20 አለኝ። እነዚያን በቀረውም እኮ ያልቁብኛል እያልኩ ያው የተለያየ ፍሩሽካና መንግስት የምሰጠውን ሳርም ለቦርናን ከብቶች አካባቢን ስለማታውቅ እንጂ በእጅ መቀለብ የማይቻል ከብቶች ናቸው። ስለዚህ በብዛት ያልቃሉ ብለህ ነው የምንገምተው። ስለዚህ ተስፋም ቁርጠን መቀመጥ ነው እንጂ የምንችል።
ዛሬስ በምን ሁኔታ ላይ ይገኛሉ ስል ማምሻውን ደውዬላቸው ነበር።
በጣም የሚያስፈሩ እኮ ሁኔታ ላይ ነው ያለው ነው። እነዚህ ከብቶቹ አሁን በጣም እያለቁብን ስለሆነ ያው ለእንጃ ይሄን ነው መብት ነው ብዬ የማስቀምጠው ነገር የለም። ያው በመንግስት ሆነ በተለያዩ ዝግጅትም እርዳታም እያደረጉብን ነው። ምን ያዘር ብቻ መለምን ነው እንጂ ምንም ማድረግ የምንችል ነገር ያለ አይመስለኝም።
ምን ያህል ከብት ሞቶበት እርሶ?
30 ነበረኛ ያለ እዛኛው ወደ 28 አሁን ሞቶብኝ። አዎ ዛሬ ጠዋት ራሱ አንዱ ሞቶብኝ። አሁን ወደ ውጭ ብቻ ልጣው ሁለት ቀረብኝ። ሁለቱ አሁን
አቶ ጉዩ አርብቶ አደር በመሆናቸው የከብቶቻቸውን ህይወት ለመታደግ የተለያዩ ቦታ እየተዟዟሩ ጥረት ማድረጋቸውን ይናገራሉ። ግን አልተሳካላቸውም። የኦሮሚያ አደጋ ስጋትና ዝግጁነት ኮሚሽን አቶ መኮንን ለንጄሶ በኦሮሚያ ክልል ብቻ ከሁለት ሚሊዮን በላይ ህዝብ አስቸኳይ የምግብ እርዳታ ፈላጊ እንደሆነ ይናገራሉ።
ኦሮሚያ ከሰጠንገኒ ካኒ ጎድናሌ ከሰጡ ገሞጂ ናኑ አንቂነ ሮባ ጅሩረት ከጎድና ቦረና
በኦሮሚያ ክልል ቆላማ አካባቢዎች በተለይም በቦረና፣ በምስራቅ ጉጂ፣ በሁለቱ ሀረርጌዎችና በባሌ ይብሳል። በተለይ ደግሞ በከብት ብዛት ቀዳሚ በሆኑት በ13ቱ የቦረና ወረዳዎች ችግሩ የጎላ ነው።
አቶ መኮንን እንደሚሉት የፌዴራሉ መንግስት ከክልሉ ጋር በመተባበር ከ100 ሚሊዮን ብር በላይ ፈሰስ አድርጎ እርዳታ እየለገሰ ነው ብለዋል። እኛ ያነጋገርናቸው የቦረናና ጉጂ ነዋሪዎች ለሰው የሚሆን የበቆሎና ስንዴ መጠነኛ እርዳታ እየተሰጣቸው እንደሆነ፣ እሱንም ወፍጮ ቤት በአቅራቢያቸው የሚያገኙ አስፈጭተው በመጋገር እንደሚበሉ፣ ያላገኙ ደግሞ ቀቅለው በንፍሮ መልክ በመብላት ህይወታቸውን ለማቆየት ጥረት እንደሚያደርጉ ገልጸዋል። ከብቶቻቸውን ለማዳን ግን የሚያገኙት እርዳታ እንደሌለና መጀመሪያ አካባቢ ሰጣቸው የነበረው የጭድ ሳር በጣም ጥቂት ከአንድ ቀን ቀለብ የማያልፍ እንደነበር ይገልጻሉ። በምስራቅ አደርጌ፣ በኮንሶ፣ በባሌ ዞንና በሶማሌ ክልል የሚገኙ ነዋሪዎችን አነጋግረን በሌላ ዘገባ እንመለሳለን።
በመግቢያ ወደ አስተዋወቅ ነው ሁለተኛው የመጽሔቱ ትንታኔ ርዕስ ነው የምንሸጋገረው። እዚያው አዲስ አበባ ያቆየናል። አንዳንድ የሰማያዊ ፓርቲ አመራር አባላት በተለያዩ አገሪቱ ክፍሎች በሽብር ወንጀልና በሌሎች አይነት ወንጀሎች ተጠርጥረው እየተጠየቁ መሆናቸውን የፓርቲው ሊቀመንበር ተናገሩ ይላል። ጥቂቶችም ለረዥም ጊዜ አድራሻቸው ሳይታወቅ የቆዩና ከፍተኛ ጉዳት የደረሰባቸው እንደሆኑ ማመልከታቸውን ጠቅሷል። ሌሎች ደግሞ ፍርድ ቤት ሳይቀርቡ በፖሊስ ጣቢያ ታስረው እንደሚገኙም አስታውቋል ይለናል። ዝርዝሩን የያዘው መለስካቸው አማ።
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ለቪኦኤ እንደገለጹት በአሁኑ ጊዜ በተለያዩ ስፍራዎች በእስር ከሚገኙ 24 የፓርቲው የአመራር አባላትና አባላት መካከል ሁለቱ የተያዙት ደሴ ከተማ የዛሬ ሁለት ወር ገደማ ነው። የፓርቲው የድርጅት ጉዳይ ምክትል ኃላፊ አቶ ብስራት አቤ ለፓርቲው ሥራ ከአዲስ አበባ ወደ ደሴ ከተማ ደቡብ ወሎ የካቲት 9 ቀን 2009 ዓ.ም ተልከው እንደነበረ ታውቋል። የተያያዙትም በዕለቱ እንደነበረ አቶ የሸዋስ ያስረዳሉ። አንድ ወር ከአምስት ቀን ከፈጀ ከብዙ ልፋት በኋላ አቶ ብስራት አዲስ አበባ ማዕከላዊ ተብሎ በሚጠራው እስር ቤት እንዳሉ መታወቁንም ይናገራሉ። አቶ መኳንንት ካሳሁን የፓርቲው የደቡብ ወሎ ዞን የወጣቶች ጉዳይ ኃላፊም በተመሳሳይ ሁኔታ ታስረው ከቆዩ በኋላ እንደ አቶ ብስራት ወደ ማዕከላዊ እንደመጡ እና አድራሻቸው ለብዙ ቀናት ሳይታወቅ እንደቆየ አቶ የሸዋስ ገልጸዋል። ሁለቱ ታሳሪዎች ፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበው ለፍርድ ቤቱ የተናገሩትንም እንዲያስታውሳሉ። አቶ የሸዋስ በቁጥጥር ስር ያዋላቸው አካል በወቅቱ የሰጠውን መልስና የታሳሪዎችንም ሁኔታ በሚከተለው መልኩ ገልጸውታል።
በመርማሪ በኩል የሚለው በሽብር ነው ጠረጠርኳቸው የሚለው ምንም ግልጽ የሆነ ነገር አልተናገረም መርማሪው። ምክንያቱም አስቸኳይ ጊዜ አዋጅ ውስጥ ስላለ አንዳንዴ በአስቸኳይ ጊዜ አዋጅ እንደተያዙ አስመስሎ ይናገራል። አንዳንዴ ደግሞ በኖርማሉ ክስ ከዚህ በፊት እንደሚደረገው በሽብር ተጠርጥረው በመጥሪያ እንደተያዙ ማማል ያጠቃሉ። በጣም በእንግልት ውስጥ ነው የቆዩት። በጣም በስቃይ ውስጥ ነው የቆዩት። ሁለቱም ያለቅሳሉ። ሁለቱም በጣም ፊዚካሊ ተጎድተዋል። ገጽታቸውን ስታይ በጣም ተጎድተዋል እና ትናንትና ለሁለተኛ ጊዜ ነው የቀረቡት። ምንም የተለየ መረጃ አልቀረበም። እስራትም ለግንቦት 7 መኳንንትን ደግሞ ለግንቦት 8 ቀጠሮ ተሰጥቷል።
የትናንቱ ችሎት ውሎም በተጠርጣሪዎቹ እየደረሰ ላለው ስቃይ ምልክት የሚሰጥ እንደሆነም አቶ የሸዋስ ጠቁመዋል።
የሚያስደንቀው ግን ትናንትና መርማሪው የፈለግነው ቃል ስላልሰጡን ልንጨርስ አልቻልንም አለ። ገብቼ ነበር እዛ ውስጥ እና የፈለግነውን ቃል አልሰጡም ማለት ምን ማለት ነው? ታዲያ ለምስጣትም እኮ መብት አለው አሉ ብለው ተናገሩ ዳኛ። አይ የፈለግነው መንገድ ቃል አልሰጡም ማለት እና በጣም የሚያስደነግጥ ነበር። በግዴታ ይህንን ልል እየተባሉ እንደሚገደዱ የሚያሳይ ነው። ነገር ግን ዳኞቹም አልገፉበትም። ያንን የተለመደውን 28 ቀን ቀጠሮ ሰጡ። በዚህ ሆነ ያለቀው።
ባለፈው ነሐሴ ወር 2008 ዓ.ም በባህር ዳር ከተማ ተካሂዶ ከነበረው ሰላማዊ ሰልፍና ከዚያ ከተከተለው ግጭት ጋር በተያያዘም ጥቂት የማይባሉ የፓርቲው አመራር አባላትና አባላት መታሰራቸውን ፍርድ ቤትም እየቀረቡ እንደሆኑ አቶ የሸዋስ ገልጸዋል።
ባለፈው ባህር ዳር ውስጥ በነበረው ችግር አሳበው 20 የሰማያዊ ፓርቲ አመራርና አባላትን እስር ቤት ነው ያሉት። አሁን አቶ ነገሰ ተፈረደኝ የፓርቲው ምክትል ሊቀመንበር የነበሩና አሁን የብሔራዊ ምክር ቤት አባል የሆኑት እሳቸውና አንድ ሰው በዋስ ፍቱ በስተቀር ሌሎች ሰዎች አሁንም እስር ቤት ውስጥ ነው ያሉት። 18 ሰዎች
ስማቸው ይታወቃል።
እንግዲህ አሁን በእስር ቤት ውስጥ ያሉት አቶ ማሩ ዳኘው፣ አቶ መልካሙ ታደለ፣ አቶ ሲሳይ ታከለ፣ አቶ እጅጉ አስማረ፣ አቶ ወርቁ ጥላሁን፣ አቶ አዳነ አለሙ እነዚህ አመራሮች ናቸው። እነዚህና ሌሎች 14 ሰዎች አሁንም በእስር ቤት ነው ያሉት።
ትናንት ለኢትዮጵያው ፓርላማ በኦሮሚያ በአማራ ክልሎችና በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በጌዲዮ ዞን ተከስቶ ነበር በተባለው ብጥብጥና ሁከት ላይ የምርመራ ውጤቱን ሪፖርት ያቀረበው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር በተለይ የባህር ዳርን ሰልፍ በተመለከተ ይህን ብለው ነበረ።
ባህር ዳር ላይ የተካሄደው ሰልፍ ህጋዊነት በተመለከተ ሰልፉን ለነሐሴ 1 ቀን 2008 ዓ.ም ለማካሄድ የሰማያዊ ፓርቲ ለባህር ዳር ከተማ አስተዳደር አሳውቆ የነበረ ሲሆን በተገኘው መረጃ መሰረት ሰልፉ እንዲካሄድ ፈቃድ ያለው መሆኑን ሰልፉ ሊካሄድ ከአንድ ቀን በፊት ማለትም ሐምሌ 30 ቀን 2008 ዓ.ም ማታ የፓርቲው አመራሮቹ ከተማውን ለቀው በመውጣት ሰልፉን አናስቀጥልም በማለት በሚዲያ መግለጫ መስጠታቸውን ለመገንዘብ ተችሏል። ይህም ፓርቲው ፈቃድ የወሰደበትን ጉዳይ ኃላፊነት ላለመውሰድ መግለጫ ቢሰጥም በዚሁ ፓርቲ ማነሳሳት ለመጡ ችግሮች ኃላፊነት መውሰድ ይኖርበታል።
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ጨምረው እንደገለጹት በምዕራብ ጉጂ ዞን ገላና ከተማ በሚገኝ ፖሊስ ጣቢያ ታስረው የሚገኙት የፓርቲው አባላት አቶ በድሉ መንግስቱ፣ አቶ ጌቱ ጎንፋ፣ አቶ ገላኖ ጊሎ፣ አቶ አራርሶ ጌዶና አቶ ጎዳና ሰኘሮ በከፍተኛ እንግልትና ስቃይ ላይ ይገኛሉ ብለዋል። እነዚህ ሰዎች ከተያዙበት ዕለት ጀምሮ ላለፉት ጥቂት ወራት ፍርድ ቤት እንዳልቀረቡም በአካባቢው የሚገኙ የፓርቲውን አባላት በመጥቀስ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ዘገባ እናልፋለን። H1B ተብሎ የሚጠራውን የአሜሪካ ኩባንያዎች ሰራተኞችን ከሌሎች ሀገሮች በጊዜያዊነት ቀጥረው ዩናይትድ ስቴትስ ውስጥ እንዲያሰሩ የሚያስችላቸውን የቪዛ መርሃ ግብር እንዲመረምሩ ፕሬዚደንት ዶናልድ ትራምፕ ለመንግስት መስሪያ ቤቶች ትዕዛዝ ፈርመዋል። የፕሮግራሙ ተቀናቃኞች የሰው ኃይል ከውጭ ሀገሮች በአነስተኛ ክፍያ ቀጥሮ በማምጣት የአሜሪካውያንን የሥራ ዕድል የሚያሳጣ ነው ሲሉት፣ ደጋፊዎቹ በአንጻሩ ለአሜሪካ ኢኮኖሚ ወሳኝ በሆኑ ከፍተኛ ቴክኖሎጂ ቀመስ የሥራ ዘርፎች ባለሙያዎችን ቀጥረው ማሰማራት ይችሉ ዘንድ የሚያግዝ እርምጃ ነው ይሉታል H1B ቪዛ መርሃ ግብርን። ትራምፕ ትናንት የሰሜናዊቱን ዩናይትድ ስቴትስ ግዛት ዊስኮንሰንን በጎበኙበት ወቅት ነው ትዕዛዙን የፈረሙት። እርምጃው የአሜሪካን ምጣኔ ሀብት መልሶ ለመገንባት የሚለውን ውጥናቸው አካል መሆኑን ተናግረዋል ትራምፕ። ዝላቲትሳ ሆክ ያጠናከረችውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
With this order, I'm directing every single agency in our government to strictly uphold...
በአዲሱ የሚስተር ትራምፕ ፕሬዝዳንታዊ ትዕዛዝ የዩናይትድ ስቴትስ መንግሥት መስሪያ ቤቶች ቅጥር የሚያካሄዱበትን አሰራር እንዲመረምሩና ግዛ አሜሪካን በሚል ሀረግ የሚታወቀውና በአገሪቱ ውስጥ የሚካሄዱ የትራንስፖርት መሠረተ ልማት ፕሮጀክቶች በሙሉ በአሜሪካ ሠራሽ ምርቶች እንዲገነቡ የሚያዘው ሕግ ያለመጣሱን እንዲያረጋግጡ ይጠይቃል ፕሬዝዳንት ትራምፕ።
With this order, I am directing every single agency in our government to strictly uphold our Buy American laws, to minimize the use of waivers.
በዚህ ትዕዛዝ መሰረት የመንግስታችን መስሪያ ቤቶች እያንዳንዳቸው ሸምት የአሜሪካን የተሰኘውን ሕግ ተግባራዊነት በጥብቅ እንዲያረጋግጡ አዝዣለሁ። በማንኛውም የፌዴራል መስሪያ ቤት ፕሮጀክቶች በአሜሪካ የተፈበረኩ ምርቶች ጥቅም ላይ የሚውሉበት አሰራር ማደጉንና ሌሎች አማራጮች የሚወሰዱበት አጋጣሚ በአንጻሩ መቀነሱን እንዲያረጋግጡ ትዕዛዝ ሰጥቻለሁ።
ትራምፕ በዊስኮንሰን ከአንድ የተለያዩ መሳሪያዎችን ከሚሰራ ፋብሪካ ተገኝተው ለታዳሚዎቻቸው ባሰሙት በዚህ ንግግራቸው መጠነ ሰፊ ያሉት የኢሚግሬሽን ሕግ ጥሰት፣ አሰሪዎች ከውጭ ሀገሮች የሰው ኃይል በርካሽ ቀጥረው በማምጣት አሜሪካውያን ሰራተኞችን እንዲተኩ አስችሏቸዋል ሲሉ ተችተዋል።
American workers have long called for reforms to end these visa abuses, and today their calls are being answered for the first time.
አሜሪካውያን ሰራተኞች ይህ የቪዛ ጥሰት እንዲያበቃ የሚያስችል የፖሊሲ ለውጥ እንዲደረግ ሲጠይቁ ቆይተዋል። ዛሬ ጥያቄያቸው ለመጀመሪያ ጊዜ መልስ ያገኘ ነው። ያም በH1B የቪዛ ፕሮግራም ላይ ከረጅም ጊዜ በፊት ተፈጻሚ መሆን የነበረበትን ለውጥ የመጀመሪያዎቹን እርምጃዎች ጨምራል።
H1B የተባለው የዚህ ቪዛ አሰሪዎች እጥረት ባለበት ሙያ ያላቸውን የውጭ ሀገር ሰራተኞች ለመቅጠር እንዲያስችል ተብሎ የሚሰጥ ነው። ሮኒ ሂራ በሃዋርድ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ውጥኑ መልካም ነው ይላሉ።
The idea is that you're filling skills gaps. So when there's shortages of American workers,
ሐሳቡ ወይም ዓላማው የባለሙያዎችን እጥረት ማሟላት ነው። የአሜሪካውያን ሰራተኞች እጥረት ባለበት ልዩ ክህሎትና ችሎታ ያላቸውን የውጭ ሀገር ባለሙያዎች ወይም ሰራተኞች በማምጣት ክፍተቱን ለመሙላት ጥረት ይደረጋል።
ዓላማው ታዲያ ጊዜያዊ ነው። አስፈላጊና ተገቢ የፖሊሲ ለውጦች ቢደረጉ ይላሉ ሮኒ ሂራ። አስፈላጊና ተገቢ የፖሊሲ ለውጦች ቢደረጉ እናም በትክክል የሕግ ተፈጻሚነት ቢያገኝ ኩባንያዎች ልዩ በሆኑ የሙያ ዘርፎች ጊዜያዊ የቪዛ ፈቃድ ለሰራተኞቻቸው ከመጠየቅ ይልቅ ዘለቄታ ያለው መፍትሄ ያገኛሉ ሲሉ አስረድተዋል።
ወደ ተከታዩ የመጽሔት ርዕስ እንሸጋገር። ፈረንሳይ ባለፈው ህዳር በዩናይትድ ስቴትስ በተካሄደው ምርጫ እንደታየው ሁሉ በፈረንሳዩ ምርጫም መራጮች የተለመደውን መንግስታዊ አሰራር የመጥላት ዝንባሌ እያሳዩ ናቸው። መራጮች በሙስና በአድሎ አሰራር እንዲሁም በፈረንሳይ ባህልና በብሔራዊ ጸጥታ ላይ አደጋ ጥሏል በሚሉት የኢሚግሬሽን ፖሊሲ ላይ ያላቸውን ምሬትም እየገለጹ ናቸው። እንዲህ አይነቱ አመለካከት የሚንጸባረቀው ጸረ ኢሚግሬሽን አቋም ባላቸው ተወዳዳሪ ማሪን ሎፔን ደጋፊዎች ዘንድ ነው። ብዙ የፓሪስ ነዋሪዎች ግን መካከለኛ ወይም ለዘብተኛ አመለካከት ያላቸውን ተወዳዳሪ ይደግፋሉ። የአሜሪካ ድምጽው ሉዊስ ራሚሬዝ ከፓሪስ የላከው ዘገባ ለአዳነች ፍሳዬ ታቀርባለች።
በከባድ የታጠቁ ፖሊሶች በአብያተ ክርስቲያንና ጎብኚዎች በሚያዘወትሯቸው ቦታዎች ጥበቃ ማድረጋቸው ራሱ ጽንፈኛ ሙስሊሞች የሚያካሄዱት ጥቃት የህዝቡ የኑሮ አካል መሆኑን ያሳያል። አቻምና ህዳር ወር ላይ ጥቃት በተካሄደባቸው ቦታዎች የሚኖሩ ሰዎች ስለ አሸባሪነትና እስላማዊነት ያለው ስጋት ማህላዊ አቋም ያላቸውን ተወዳዳሪዎች ከመምረጥ አያግደንም ይላሉ። የፖለቲካ ሳይንስ ምሁር የሆኑት ዣን ይበ ካሙስ ያብራራሉ።
Then you have the tourist industry and you have the attractivity of Paris for drawing companies.
የጉብኝት ኢንዱስትሪ አለ። ፓሪስ የውጭ ኩባንያዎችና የውጭ ንግድ ተቋማት ፍሰትን ትስባለች። በራየ ግንባርም ብትመርጥ የራስን ጥቅምና ህብረ ባህሎች የሆነችውን ከተማ ጥቅም የሚጎዳ ድርጅት መረጥክ ማለት ነው። ያሸባሪዎች አደጋ ሊደርስ እንደሚችል እንገነዘባለን። አሁንም በአስቸኳይ ጊዜ አዋጅ ስር ነው የምንኖረው። ይሁንና መላ ሙስሊሞችን ጥፋተኛ አናደርግም።
ማሪን ለፔንና የሚመሩት ብሔራዊ ግንባር ፓርቲ ለፕሬዝዳንትነት ለመመረጥ የሚያደርጉት ዘመቻ ትኩረት የሙስሊሞች ፍልሰት ነው። መሐደኛ ቀኝ የሆነ አቋም ያላቸው ተወዳዳሪዎች ስለ ሙስሊሞች ፍልሰት ጉዳይ አያነሱም። በሀገሪቱ ተቀባይነት ያለው ሚዲያም እንደዚሁ። በርካታ የፓሪስ ነዋሪዎች ስለ ኢኮኖሚ፣ ስለ ሙስና፣ ስለ አድልዎና ለምን ብሔራዊ ግንባርን እንደማይደግፉ መናገሩን ይመርጣሉ። መራጭ ሚሼል ሞሊናስ
Mais parce que c'est pas dans l'esprit de
የጽንፈኛ ቀኝ የሆነ መላካከስ የፈረንሳይን መንፈስ ለማንጸባረቅ ነው ብሔራዊ ግንባርን መምረጥ የማንፈልገው። ፈረንሳውያን አይፈልጉትም። ይህ ሀቅ ነው። እኔ እንደዛ ነው የማየው። እኔ በበኩሌ በምንም አይነት እነሱን አልመርጥም። በፍጹም እነሱን አልመርጥም።
ቪንሰንት ተርፓንት የተባሉ መራጭ ደግሞ
ስለ ሚስተር ማርኮንና ስለ ሚስተር ፊሎን ብዙ ነገር ተብሏል። ይሁንና ክብደት የሚሰጣቸው ተደራዳሪዎች ሆነዋል። ስለሆነም ከሁለቱም አንዳቸውን ነው የምመርጠው። ከ30ና 40 ዓመታት በኋላ እንኳን ችግሮች አሉ። ዋናው ነገር የፈጣኑ ባቡር፣ የአውሮፕላን ማረፊያዎቹና የአውራ ጎዳናዎቹ መስራት መቀጠል ነው። ግቡ ይሄ ነው። በአሁኑ ወቅት የንግድ ሥራ እየተካሄደ ነው። ዋናው ነገር ልጆቻችን የተሻለ መጻኢ ዕድል ያላቸው መሆኑ ነው።
ይሁንና አሁን ባለው ሁኔታ ደስተኛ የሆኑት ሁሉም ናቸው ማለት አይደለም። ተንታኞች እንደሚሉት አንዳንድ መራጮች ነገሮችን ለማናጋት ሲሉ ድምጻቸውን አጥፍተው ሌፐንን በመምረጥ ተቃውሟቸውን ሊገልጹ ይችላሉ። ቶማስ ግኔል የተባሉ የፖለቲካ ተንታኝ ያብራራሉ።
Because they despise the elites of this country.
የዚህን አገር ሊቃን ይጠላሉ። ከህዝባችን 3/4ኞቹ ፖለቲከኞቹን አጸያፊ ሰዎች ናቸው ብሎ ያስባሉ። በትልልቅ የሚዲያ አውታሮች ላይ ያላቸው አመለካከትም እንደዚሁ። በዚያ አመለካከት ምክንያት ታዲያ በጣም ጥቂት ሰዎች በምርጫ ሳጥን ውስጥ ፈንጂ መክተት ይፈልጋሉ። በቃ
አንዳንዶቹ ካለፈው ጋር መቆራረጥ የሚፈልጉ ቢሆንም ሌሎቹ ደግሞ በግሎባላይዜሽን ላይ አብዮት የሚካሄድበት ምክንያት አይታያቸውም። በሁሉ አቀፍነትና በብዝሃነት በመታወቀው ሊሂክ ከተማ ፓሪስ ያሉት መራጮች አዲስ ብሔረተኛ ፈረንሳይና ወደ ውስጥና ወደ አለፈው ሁኔታ የምትመለከት ፈረንሳይ አትታያቸውም። ይህ ለመራጮቹ ባዕድ ነውና።
ሰለሞን፣ እዚህ ግድም የአድማጮች አስተያየት እናሰማለን። ዛሬ ሰሞኑን በስልክ የሚመጡ አስተያየቶችን ማስተናገድ አልቻልንም እንደተረዳሁት።
አሁን የቴክኒክ ችግር በስልክ መስመራችን ላይ አለ። ትናንትናም እንደዚሁ ይህንን ለተከበሩ አድማጮቻችን አሳውቀን ነበረ እና አሁን እየተስተካከለ ያለ ይመስለኛል ያ ችግርና ቢደውሉና በድምጻቸው መልእክቶቻቸውን ቢተውልን ይደርሰናል። ይልን እናሰማለን በተለምዶ
የለቁንም ደግሞ
ይቅርታን ጠይቃለን። በነገራችን ላይ እየተፈጠረ ላለው የቴክኒክ ችግር
ለክ ነው ይቅርታን ጠይቃለን። ይልቁንም ደግሞ በኢሜይል አስተያየታቸው ማድረስ ለማያመቻቸው ድሉ ለሌላቸው የስልክ አማራጩን ለሚመርጡ ወይም ለሚያዘወትሩ አድማጮች ይቅርታችን እየጠየቅን እንደተስተካከለ በሱ እንድታስተላልፉ እናደርጋለን። የስ የኢሜይል መልእክቶች ደርሰውናል። ትንሽ ቆየት ብለን ልናቀርብ ብናቀርባቸው
Yeah.
ኤፍሬም ታምሩን ቆየት ላለውና ተላክ ልቤ ለተሰኘው ዜማውና መሰግናለን። አድማጮች አሁን በቀጥታ ወደ እናንተ የሚል አስተያየቶች።
የዘወትር አድማጫችሁ ወዳጆ ነኝ ከሐዋሳ ብለዋል ይህንን የኢሜይል መልእክት የላኩልን አድማጫችን። ሰሞኑን የኢትዮጵያ ሰብአዊ መብት ኮሚሽን ለሕዝብ ተወካዮች ምክር ቤት ከ2008 እስከ 2009 ዓ.ም ተመረጥ በአገራችን ብዙ ክፍሎች ተነስተው ስለነበሩ አመጾችና ስለደረሰው ውድመት ሪፖርት አውጥቷል። ኮሚሽነሩ ሪፖርት ማቅረባቸው በራሱ መጥፎ ነው ባይባልም በሶስቱ ክልሎች ተነስተው ለነበሩት ሁከቶች መንስኤዎች ያሏቸው ነገሮች በብዙሃኑ ዘንድ ተቀባይነት ያላቸው አይመስለኝም። እርሳቸው እንደ ምክንያት ያስቀመጧቸው አድማጫችን አቶ ወዳጆ ይዘረዝራሉ በመቀጠል።
አንደኛ የመልካም አስተዳደር ችግር፣ ሁለተኛ በቂ የሥራ ዕድሎች ያለ መፈጠር፣ ሦስተኛ ተጀምረው የተጓተቱ የልማት ሥራዎች ወዘተ ነበሩ። ነገር ግን እነዚህ ለአገራዊ ቀውሱና ለሺዎች ሕይወት መቀጠፍ አንኳር ወይም ዋና ምክንያቶች ነበሩ ያስብላል። ለምን ቢባል ራሱ መንግሥት የሚያውቃቸው መሠረታዊ መንግሥት ሠራሽ ችግሮች በአገራችን ላይ በመግዘፋቸው ነው። ችግሮቹ ሳይፈቱ አንዱ በሌላው ላይ ተደራርቦ ይህ እልቂት የተከሰተው አበይትና ተቀባይነት ያላቸው የግጭት መንስኤዎቹ በእኔ ምልከታ የሚከተሉት ናቸው ይላሉ።
አንደኛ በሚያሳፍር ሁኔታ በ2007ቱ ምርጫ ኢህአደግ ተፎካካሪዎቹን በማጭበርበር 100% የህዝብ ድምጽ ለራሱ ብቻ በመውሰዱ የታፈነ ብሶት ፈንቅሎ መውጣቱ፣ ሁለተኛ መንግስት ህገ መንግስቱን ከወረቀት ላይ ወደ መሬት ማውረድ ተስኖት እዚህና እዚያ የተነሱትን የማንነት ጥያቄዎች በህጋዊ መንገድ መፍታት ባለመቻሉ፣ ለምሳሌ በደቡብ ኢትዮጵያ የቁጫ ህዝብን የማንነት ጥያቄ፣ በሰሜን የወልቃይትንና ሌሎችን የማንነት ጥያቄዎች ለአፍታ እንኳ ላለመስማት በመወሰን ጠያቂውን ህዝብ ጥገኛ፣ ስልጣን ፈላጊ፣ ኪራይ ሰብሳቢ ወዘተረፈ በማለት ሐቅን ሲያዳፍን መቆየቱ፣
ሶስተኛና አራተኛ ያሏቸውንም ያስከትላሉ። ወዳጆ ሶስተኛ በአገሪቱ ፍትሃዊ የሆነ የሀብት ድልድል ወይም ክፍፍል ያለመኖሩ፣ አራተኛ ለ26 ዓመታት አንድ ፓርቲ ብቻ ተሰሚ፣ ተሞጋሽ፣ ፈላጭ ቆራጭ ሆኖ ሌላው የሚናቅበት፣ የአስተሳሰብ ነጻነት ሊጠፋ የተቃረበበት፣ የፖለቲካ ፓርቲ አባላት በአመለካከታቸው ምክንያት እስረኞች እንዲሆኑ የሚፈርጅ ስርዓት የሰፈነባት አገር ኢህአዴግ የገነባ መሆኑን የሚሉት ናቸው። ስለዚህ መፍትሄውም ቢሆን የሚመጣው እነኚህን ጉዳዮች ግምት ውስጥ በማስገባት ለእነኚህ ችግሮች መፍትሄ በመሻት ነው እንጂ መንስኤዎቹን በማድበስበስ እንዳልሆነ የሰብአዊ መብት ኮሚሽንም ሆነ በአጠቃላይ የፌዴራል መንግስቱ ሊገነዘብ ይገባል ላለው ሲሉ ወዳጆ በማመስገን አስተያየታቸውን ይደመድማሉ።
ተከታዩ አስተያየት ሰጪ የአሜሪካ ድምፅ የአማርኛው ክፍል ሲሉ በሰላምታ ይንደረደራሉ። መንግስቱ ይትባረክ ነኝ ከባሌ ጎባ ብለዋል። የኢትዮጵያን ህዝብ እንቢተኝነት ተከትሎ ያለፈውን የሰው ህይወት ጥፋት ለማጣራት ተቋቁሟል የተባለው በህወሓቱ በዶክተር አዲሱ ገብረ እግዚአብሔር የቀረበውን ዘገባ ሰማሁ። ህዝቡ ለተቃውሞ የወጣው ሁሉን ነገር በቁጥጥሩ ስር አድርጎ ዜጎችን እያሰቃየ እየገደለ ያለውን ህወሓትን ተቃውሞ ነው።
ህወሓትና በዘር የተደራጁ ደጋፊዎች የረቀቀ ስልት አውጥተው የምጣኔ ሀብቱን፣ መሬቱን፣ ጦሩን፣ ስለላውን፣ አየር መንገዱን፣ የመገናኛ ብዙሃኑን፣ ባንኩንና ቤተ ክርስቲያኑን ተቆጣጥረው ሌላው ዜጋ በአገሩ ላይ ስደተኛ ኑሮ እንዲገፋ እያደረጉት ነው ሲሉ ጠንከር አድርገው ይተቻሉ። ይትባረክ ወደ 1000 የሚጠጋ ህዝብ በግፍና በአደባባይ ገድለው ዓለም አቀፍ ገለልተኛ አጣሪ እንዳይገባ ከልክለው እየከሰሱ ይቀጥላሉ። ይትባረክ አሁንም ደግሞ ራሳቸው አጣሪ፣ ራሳቸው ከራሽ ከሳሽ፣ ራሳቸው ፈራጁ ነው ቀረቡ። ይህ ነገር አገራችንን ወደማይቆም እልቂት እንዳይወስዳት ብዙ ህዝብ እየፈራ ነው። ተስፋ የቆረጠ ህዝብ ማስታገስም መለመንም ማስቆምም ሆነ መቆጣጠር አይቻልም።
የዛሬ ጉልበተኞች ይላሉ አቶ መንግስቱ ይትባረክ ወደ ሐሳባቸው መቋጫ አካባቢ። የዛሬ ጉልበተኞች ከደርግና ከነጋዳፊ ውድቀት ምንም አለመማራቸው አምባገነናዊ አስተዳደር ምን ያህል ልብ እንደሚደፍን ያሳያል። አሁንም የህወሓት መሪዎች እባካችሁ የህዝብ የደምን ባይግባችሁ የሚዘረፍም የሚኖረው አገር ሲኖር ነው። እናታችንን ኢትዮጵያን አታጥፏት፣ ህዋቶች ባካችሁ የንጹሃንን ሰቆቃ አዳምጡ ብለዋል ትግሱ።
አቶ መንግስቱ ይትባረክና አቶ ወዳጄን ሁለቱንም ማስተያየት ያደረሱን አድማጮች እናመሰግናለን። አድማጮች ልጆቻችሁም ጻፉ፣ ደውሉ፣ ተሳተፉ። በቀረቡ ፕሮግራሞቻችን ላይ ትኩረት አድርጉ። በስልክ ምትልኩም አድርሱን። አሁን ወደሚቀጥለው ስርጭት ነው የምንሻገረው። ወደ ሁለተኛው አጋማሽ ስርጭት እንሻገራለን። አድማጮች
አሜሪካና ህዝቧ በስደት ኑሮ ውስጥ ያሉ የሕክምና አገልግሎት ቢያገኙ እንኳ የረባ አገልግሎት አያገኙም፣ አለያም ጭራሹን ሕክምና ላያገኙም ይችላሉ። በዚህም የተነሳ ስደተኞች ለዓመታት ይሰቃያሉ። ከዚያ ኑሮ ወጥተው ወደ ተቀበላቸው አገር ሲመጡ የጤና ችግራቸው እንዳለ ነው። ለአዲሱ ሀገራቸው የቋንቋው ለማኅበራዊና ባህላዊ አኗኗሩ እንግዳ ናቸውና የሕክምና እርዳታ ማግኘቱ ፈተና አለው። ቨርጂኒያ ውስጥ በምትገኘው ሻርለትስቪል ከተማ ታዲያ ለስደተኞች የጤና እንክብካቤ ለመስጠትና ራሳቸውን የቻሉ የማህበረሰብ አባላት እንዲሆኑ ለመርዳት የተሰለፉ ሐኪሞች አሉ። የቪኦኤዋ ጆን ሶ ከከተማይቱ ያጠናቀረችውን ዘገባ ቆንጅታየ ለአሜሪካና ህዝቧ ፕሮግራም ታቀርበዋለች።
ቢማል ቸርቲ ሻርለትስቪል በሚገኘው ዓለም አቀፍ የቤተሰብ ሕክምና ማዕከል በየጊዜው ምርመራ ይደረግላቸዋል። ከአንድ ዓመት በፊት በቨርጂኒያ ዩኒቨርሲቲ ኦፍ ቨርጂኒያ ሆስፒታል ኩላሊታቸው ተቀይሮላቸዋል። ይሄ ክሊኒክም የዚያ ሆስፒታል አካል ነው።
ስደተኛ ካምፕ ሳለሁ የደም ማጥራት ዳያሊሲስ ሕክምና ለማግኘትም ሆነ ኩላሊት እንዲቀየርልኝ ለማድረግ የሚችልበት ምንም አይነት መንገድ ስላልነበረን እስካሁን ሞት ነበር።
ቼትሪ ከትውልድ ሀገራቸው ከቡታን ተሰደው ኔፓል ውስጥ 20 ዓመት ኖረው ነው ወዲህ ወደ ዩናይትድ ስቴትስ የመጡት።
ጭቆናና መሳደዱን ፈርቶ ሀገር ጥሎ ከወጣው 110,000 ሕዝብ መካከል አንዱ እኔ ነኝ።
ሉባና አባስ ደግሞ ከስድስት ዓመታት በፊት ነው ከኢራቅ የመጡት። የአከርካሪ ህመም ሲያሰቃያቸው ኖሯል።
በዲስኩ ህመሜ ምክንያት አንዳንዴ መራመድ አልችልም ነበር። አሁን መራመድ፣ ስራ መስራት ችያለሁ። ሁለት ስራ ነው የምሰራው። ይሄ ሐኪም ቤት ላደረገልን እንዲሁም ዩናይትድ ስቴትስ ስንኖር ለተደረገልን ሁሉ እናመሰግናለን።
ቼትሪና አባስ እንደ አውሮፓውያን አቆጣጠር ከ1998 ዓመተ ምህረት ጀምሮ በዓለም አቀፍ የስደተኞች ኮሚቴ IRC አማካይነት ሻርለትስቪል ከተማ ከሰፈሩ ከ3000 የሚበልጡ ስደተኞች መካከል ሁለቱ ናቸው። አብዛኞቹም በዚህ ክሊኒክ ሕክምና አግኝተዋል። ይህ ክሊኒክ ታዲያ በዩኒቨርሲቲ ሆስፒታል የቤተሰብ ሕክምና ዶክተር የሆኑት ፈርን ሆክ ናቸው። ከ15 ዓመታት በፊት በIRC እና በከተማዋ የጤና ጥበቃ ክፍል ትብብር የከፈቱት።
ስደተኞች ወደዚህ ከመምጣታቸው በፊት ጥሩ የሕክምና አገልግሎት አግኝተው አያውቁም። በርካቶቹም ብዙ ችግሮች ይዘው ነው የሚመጡት። ብዙም ጊዜም አካላዊና ስነ ልቦናዊ ችግር ይኖራቸዋል። ስለዚህም እኛም ችግሮቻቸውን መረዳት ያስፈልገናል። የመጡበትን ባህላቸውን፣ እምነታቸውን፣ ከአሁን ቀደም የነበራቸውን ተሞክሮዎቻቸውን ልንረዳላቸው ይገባል። ስለዚህ ይሄ ሁሉ በአንድ ክሊኒክ ቢከናወን ይመረጣል ብዬ አሰብኩ። እንደዚያ ሲሆን ሌሎችንም ሐኪሞችና ነርሶች በሙሉ ለስደተኞቹ መስጠት ስለሚገባው የጤና አገልግሎት የበለጠ አጠቃላይ ግንዛቤ እንዲኖራቸው ማሰልጠን እችላለሁ በሚል ነው።
ስደተኞች መጀመሪያ ወደዚህ ሐኪም ቤት ሲሄዱ አስተርጓሚ በአካል ተገኝቶ እየተረጎመ ለአንድ ሰዓት ያህል ከሐኪማቸው ጋር ይወያያሉ። ሐኪሙም በተሻለ ይረዳቸዋል። ለቀጣይ ክትትላቸው ደግሞ በስልክ የሚያስተረጉሙላቸው ባለሙያዎች አገልግሎት ሐኪም ቤቱ ያቀርብላቸዋል። ታዲያ ህመማቸውን ማወቅና ማከሙ ሐኪሞቹ ለስደተኞቹ ከሚሰጡት አገልግሎት ጥቂቱ ብቻ ነው። መጠነኛ አካላዊ ህመም ያላቸውን ታካሚዎች መንከባከቡ በንጽጽር ሲታይ ቀላል ነው ይላሉ ባለሙያዎቹ። እንደ የደም ግፊት የመሳሰለ ችግር ላላቸው የሚሰጠው ህክምናና የበሽታዎች መከላከል አገልግሎቱ ነው ከበድ የሚለው። እንደገና ዶክተር ፈርን ሆክ
A lot of the women, for instance, have never had a mammogram, have never had a pap smear.
ለምሳሌ ያህል ብዙዎቹ ሴቶች የጡት ምርመራ ማሞግራም ወይም ደግሞ pap smear የሚባለውን የማህፀን ምርመራ ፈጽሞ አድርገው የማያውቁ ናቸው። ስለዚህ ስለ ምርመራዎቹ ምንነት ለምን እንደሚያስፈልጋቸው ማስረዳት ይኖርብናል። ለታካሚዎቹ ብዙ የማስተማር አገልግሎት መስጠት ይጠበቅብናል።
ከዚህ በባሰ አስቸጋሪ የሚሆነው ደግሞ ብዙዎቹ ስደተኞች ላይ የሚታየው በስቃይ ሁኔታዎች ውስጥ በማለፍ ምክንያት የሚከተል ጭንቀትና መደበት የመሳሰለው የአእምሮ ጤና ችግር ህክምና መሆኑን ባለሙያዎቹ ይናገራሉ። ክሎዲያ አለን በቨርጂኒያ ዩኒቨርሲቲ የስነ ልቡና ሐኪም ናቸው።
You can imagine if someone has been in a country in the midst of war and seen a family member killed in front of them.
አስቡት ጦርነት ውስጥ ያለች ሀገር የቤተሰብ አባላት ፊታቸው ሲገደሉ አይተዋል። ራሳቸውንም እንገላቸዋለን ተብለው ተዝቶባቸው ይሆናል ሀገር ጥለው የተሰደዱት። ሊባኖኑ ያ ያለፈ ሁኔታ በሐሳባቸው የመጣ ሊረብሻቸው ይችላል። ተገቢውን ህክምና ካላገኙ እዚህ ሀገር ሊያድጉና የተዋጣ ህይወት ሊያገኙ አይችሉም።
ለስደተኞች አካላዊና አእምሮአዊ ህክምና መስጠት ፈተና ያለው ቢሆንም የመንፈስ እርካታ እናገኝበታለን ይላሉ ባለሙያዎቹ።
Our goal is to have healthy and productive members of our community.
ግባችን ስደተኞቹ ጤናማና ምርታማ የማህበረሰባችን አባላት እንዲሆኑ፣ ሀገሪቱ ደስ ብሏት ተቀብላናለች የሚል ስሜት እንዲኖራቸው፣ ከህብረተሰቡ እንዲዋሃዱ በኑሯቸው እንዲረኩ ደስተኞች እንዲሆኑ መርዳት ነው።
የቨርጂኒያ ሻርለትስቪሉ ዓለም አቀፍ የቤተሰብ ክሊኒክ መስራች ዶክተር ፈርን ሆክ ናቸው።
ቆንጅትን እናመሰግናለን። ለአሜሪካና ዝግጅት ዲሞክራሲ በተግባር ተከታዩ ነው።
ከሰባት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2010 ዓመተ ምህረት የአረብ መነሳሳት በተካሄዱባቸው አብዛኞቹ ሀገሮች የተከሰከሱ የትግል እንቅስቃሴዎች ዲሞክራሲያዊና ማህበረሰባዊ ለውጦች ማስገኘት ሳይችሉ መቅረታቸው ተመልክቷል ይላል። ለዚህ አንዱ ምክንያት ታዲያ በእነኛ ትግሉ በተካሄደባቸው ሀገሮች ውስጥ የሴቶች መብቶች ያለመከበር ሳይሆን እንዳልቀረ አንድ አዲስ የተካሄደ ጥናት ያስረዳል። ባልደረባችን ጆዲ ካፖ ያጠናቀረውን ዘገባ ለምሽቱ ዲሞክራሲ በተግባር ፕሮግራሙ ሰለሞን ክፍሌ እንዲህ አቀናብሮታል።
ጥናቱ እንደሚለው ህገ መንግስታዊ መብቶች እውን ከመሆናቸው በፊት ወይም አስቀድሞ የሁለቱም ጾታዎች የወንዶችም የሴቶችም የሲቪል መብቶች የተከበሩ መሆን እንዳለባቸው ታሪክ አሳይቷል። መከበር ካለባቸው የሲቪል መብቶች ውስጥ የመናገርና ከቦታ ቦታ የመዘዋወር ነጻነት፣ የንብረት ባለቤትነት መብትና ካስገዳጅ ሥራ ነጻ የመሆን መብቶች ይገኙበታል። ይህ European Journal for Political Research በተባለው የአውሮፓ የፖለቲካ ጥናት መጽሔት ላይ የወጣው አዲሱ ጥናት እነዚህ የተጠቀሱ የሰው ልጆች መሠረታዊ መብቶች በአብዛኞቹ የአረብ አብዮት በተካሄዱባቸው ሀገሮች በተለይ ለሴቶች የተነፈጉ ናቸው ይላል። የጥናቱን ዘዴ ያስተዋወቀው ቪዴም ወይም የተለያዩ የዲሞክራሲ ተቋማት የተባለው የስዊድን ጥናት ማዕከል ከጎተንበርግና እዚህ በዩናይትድ ስቴትስ ከሚገኘው ከኖትርዳም ዩኒቨርሲቲ ጋር በመተባበር ነው። የፖለቲካ ሳይንስ ፕሮፌሰሩ ስቴፈን ሊድበርግ የቪዴም ዳይሬክተር ናቸው። ድርጅታቸውን ያስተዋውቃሉ።
Varieties of Democracy is a big international research collaboration with over 20 universities.
Varieties of Democracy ከሃያ በላይ ከሚሆኑ ዩኒቨርሲቲዎች ጋር በመተባበር የሚሰራ ግዙፍ ዓለም አቀፍ የጥናት ማዕከል ነው። በጥናቱ የሚሳተፉ አብዛኛዎቹ ዩኒቨርሲቲዎች ያሉት ዩናይትድ ስቴትስ ውስጥ ነው። በጥናታችን ዲሞክራሲን ለመገንባት የሚካሄዱ የተለያዩ መንገዶችንና ህልውናቸውን ጠብቀው ስለሚገኙ ዲሞክራሲያዊ መንግስታት እንመለከታለን።
አጥኚዎች እንደ አውሮፓውያን ዘመን አቆጣጠር ከ1900 እስከ 2012 ዓመተ ምህረት ድረስ በ177 ሀገሮች ውስጥ ያለውን የዲሞክራሲ ሁኔታ መርምረዋል። ከዚህ ቀደም ስለ ሰው ዘር አመጣጥ በተካሄደው ጥናት የተገኙ ልምዶችንም ተጠቅመዋል። የፖለቲካ ሳይንስ መምህር ስቴፈን ሊንበርግ እንደሚያስረዱት
By doing so, we were able to uncover this relationship that nobody has really seen.
ያንን ጥናት በማድረግ ከዚህ ቀደም ማንም ያላየው ግንኙነት መኖሩን ተረድተናል። ያም ዲሞክራሲያዊ ሂደቶች ወደ ተሟላ ደረጃ እንዲያድጉና እንዲቀጥሉ ከተፈለገ ለወንዶች የሚሰጡ የሲቪል ነጻነቶች በተወሰነ ደረጃም ቢሆን ለሴቶችም በተመሳሳይ ሊሰጣቸው እንደሚገባ ነው።
ሊንበርግ አክለው ግን አምባገነን መሪዎች ብዙውን ጊዜ ሴቶች የሲቪል ነጻነቶች እንዳያገኙ ሲቃወሙ የሚታዩት ስጋት ስለሚፈጥሩባቸው ነው ይላሉ።
If society in themselves sort of keep the other half down by not allowing women to
ማህበረሰቦች በራሳቸው ሴቶች በሲቪል እንዲሳተፉ ካልፈቀዱ የመናገር ነጻነታቸውን እንዲጠቀሙበት ካላደረጉ የራሳቸውን በጾታቸው የሚመሰርቱትን ድርጅት እንዲመሩ ካልተፈቀደላቸውና ሌሎች መብቶቻቸውን ካላከበሩላቸው በተከላላው ህዝቡ የሚያደራጀው የተቃዋሚ ኃይል ግማሹን ብቻ ይሆናል ማለት ነው። ነገር ግን ሴቶችም እንደ ወንዶቹ ተመሳሳይ ነጻነት ካላቸው ያኔ ህዝባዊ ኃይልህ 100% ያድጋል ማለት ነው። በአምባገነን መንግስታት ላይ በተቃውሞ ሰልፍ የሚሳተፈው ህዝብ ብዛትና የአደራጆቹ ቁጥር ጭምር 100% ያድጋል።
ሴቶች ዲሞክራሲያዊ ለውጦችን በማምጣቱ ረገድ አይነተኛ ሚና እንደተጫወቱም ሊንበርግ ምሳሌ እየጠቀሱ ያብራራሉ።
So if you look at countries like Brazil, Chile, Peru in the 1980s,
እናም እንደ አውሮፓ አቆጣጠር በ1980ዎቹ አመታት እንደ ብራዚል፣ ቺሌና ፔሩን የመሳሰሉ አገሮች ብናይ የዲሞክራሲ ደጋፊ ኃይሎችን ያቋቋሙና ያደራጁት አብዛኛዎቹ የሴቶች ድርጅቶች ናቸው። በአምባገነኖቹ የብራዚል ወታደራዊ መሪዎችና በቺሌም ፒኖሼና ነፍሰ ገዳይ ቀጥረኞቹ ሴቶች በርግጥም ስጋት ይፈጥሩብናል ብለው አላሰቡም ነበር። በዚያ ምክንያትም ንቀው ስለተዋቸው በእነዚያ ወታደራዊ መሪዎች ላይ የተደራጀው ተቃዋሚ ኃይል እንዲመሰረት ድልድይ መሆን ቻሉ። በአፍሪካም እንደ ሴራሊዮንና ጊኒ ባሉ አገሮች ተመሳሳይ ነገሮችን እናገኛለን።
ብዙውን ጊዜ እንደ ትልቅ ስጋት የሚታዩት ወንዶች በመሆናቸው ይበልጥ የፖሊስ ድብደባና እስራት ይደርስባቸዋል። ፕሮፌሰር ሊንበርግ ሲናገሩ በአረቡ አብዮት ወቅት ለአጭር ጊዜም እንኳ ቢሆን ወደ ዲሞክራሲ ሊያመራ የሚችል መጠነኛ ስኬት ያስመዘገበች ሀገር ቱኒዚያ ናት ይላሉ።
We don't know what's going to happen in the next 10 years obviously, but as of now Tunisia is sort of doing the best.
ከአስር ዓመታት በኋላ ምን ሊፈጠር እንደሚችል በእውነቱ ማወቅ አንችልም። እስካሁን ባለው ሁኔታ ግን ቱኒዚያ ጥሩ እየሰራች ነው። በዚያች ሀገር ውስጥ ከ1950 ዓመተ ምህረት ጀምሮ በስራ ላይ ያለ የሴቶችን የንብረት ባለቤትነትና የመደራጀት መብቶች የሚያስከብር ሕግ አለ። ስለዚህ የቱኒዚያ ሴቶች ከሌሎቹ የአረብ አብዮት ከተካሄዱባቸው ሀገሮች ሴቶች ጋር ሲነጻጸር የበለጠ የሲቪል መብቶቻቸው ይከበሩላቸዋል።
ፕሮፌሰር ሊንበርግ ጨምረው እንዳስረዱት የለውጥ ዘር በሞሮኮና አልጄሪያም ጭምር ይታያል። ዲሞክራሲያዊ ለውጦች ግን ሴቶች ወንዶች ያሏቸው መብቶች ሁሉ ባይኖራቸው እንኳ ሊመጡ ይችላሉ ይላሉ።
We're not talking about equal with men. Maybe that's not happening anywhere in the US or even in Sweden where I am.
የምንነጋገረው ሴቶች ከወንዶች እኩል ሊኖራቸው ስለሚገባው መብት ጉዳይ አይደለም። ያ በየትኛውም የዩናይትድ ስቴትስ ክፍለ ግዛት ሙሉ በሙሉ ተግባራዊ ሊሆን አይችልም። እኔ ባለውበት በስዊድን እንኳን ሊሆን አይችልም። ነገር ግን በአንጻራዊ አነጋገር ከወንዶቹ መብቶች ጋር ሊቀራረብ ወደሚችል ደረጃ እያመራን ነው።
ዲሞክራሲያዊ ለውጥ አንድ ከተጀመረ ሂደቱ በጣም አዝጋሚ ሊሆን ይችላል የሚሉት ፕሮፌሰር ሊንበርግ ምናልባትም በትንሹ 25 ዓመታት ሊወስድ ይችላል፣ አንዳንዴም የመጨንገፍ ዕድል አለው ሲሉ ያስረዳሉ። ሰዎች ግን ነገሮች ሁሉ በፈለጉት ፍጥነት ስላልተጓዙ ተስፋ ሊቆርጡ እንደማይገባም ይመክራሉ። ቅጽበታዊና ስር ነቀል ለውጦች ብዙውን ጊዜ እንደተጠበቁ ሊቆዩ እንደማይችሉም ያስጠነቅቃሉ።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ሰለሞን ቀደም ብለን ያስተዋወቅነው አንድ ዝግጅት በሰዓት እጥረት ሳቢያ ሊያድር ነው። ሴቶችና ቤተሰብ
ያው እንደው ለማስታወስ ያህል በዩናይትድ ስቴትስ በአውሮፓ ተራሩ አፕሪል ወር ያዝነው ማለት ነው ወሲባዊ ጥቃት የደረሰባቸው ሰለባዎች የሚታሰቡበት ስለ ጥቃቶቹና ጥቃቶቹን መከላከል ስለሚቻልባቸው መንገዶች ግንዛቤ ማስጨበጫ ወር ነው። ይህንኑ ምክንያት በማድረግ ለአፍሪካውያን ማህበረሰብ ከዚሁ ተያያዥ አገልግሎቶች ለመስጠት ዋሽንግተን ዲሲ ውስጥ የተቋቋመ ዘ ፐርሰን ሴንተር የሚባል ማዕከል ያዘጋጀው ውይይት በቅርቡ ተካሂዶ ነበር። የዚህ የሴቶችና ቤተሰብ ፕሮግራም አዘጋጅና አቅራቢ ቆንጅት ታየ የድርጅቱን ዘ ፐርሰን ሴንተር ድርጅት መስራችና ስራ አስኪያጅ የሆኑትን ወይዘሮ አመሊያ ሚሳይሊዲስን አነጋግራ ያቀናበረችው ዝግጅት ነበር የተያዘው። እንግዲህ እንዳልከው በሰዓት ጥበት ምክንያት ለዛሬ ሊቀር ባልቻለም
ለዛሬ ሊቀር ነው
እንመለሳለን።
ለከናው ድምጻቸውን ማሰምተናል፣ ቀጥሮ ይዘናል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ኡጋንዳ ጤናማ ማህበረሰብ የመገንባት ጥረቷን ከፍ ማድረግ እንዳለባት ተገልጠ። በቅርቡ በተካሄደ የኡጋንዳ ጤና ጥበቃ አገልግሎት ጥናት መሰረት አንዳንድ ጥረቶች አዎንታዊ ውጤቶችን አስመዝግበዋል። በርካታ ሴቶች በጤና ጣቢያዎች ይወልዳሉ። ከአምስት ዓመት በታች የሚሞቱ ሕፃናት ቁጥር ቀንሷል። ወባን ለመከላከል የሚያስችል ቢያንስ አንድ የተባይ ማጥፊያ መድኃኒት የተረጨበት አልጋ በየመኖሪያ ቤቱ አለ። ይህ አያያዝ የሚያስደስት ቢሆንም ሐቁ ግን አስደንጋጭ ነው። የብዙ ኡጋንዳውያን ጤንነት አሳሳቢ ብቻ ሳይሆን ጥሩ ሁኔታ ላይም አይደለም። በተለይ ደግሞ ሕፃናት አስደንጋጭ የጤንነት ደረጃ ላይ ይገኛሉ። የአገሪቱ የጤና ጥበቃ አያያዝ በጥሩ ሁኔታ ላይ አለመሆንና የሕዝብ ቁጥር እያደገ መምጣት ጋር ይህንን በግልጽ ለማስቀመጥ ከበቂ ማስረጃ ጋር እናየዋለን። ግልጽ ማስረጃን ሲባል በማደግ ላይ ባሉ አገሮች በጤናና በዜጎች ደህንነት ጥበቃ ላይ የሚደረግ ጥናት ለእድገትና ለብልጽግና ወሳኝ ነገር ነው። ፕሬዚዳንት ሙሰቪኒ እንደ አውሮፓ አቆጣጠር በ2001 ዓ.ም ተመረጠ ባደረጉት የአቡጃ ውሳኔና እንደገና እንደ አውሮፓ አቆጣጠር በ2013 ባጸደቁት መሰረት የአገሪቱ 15% በጀት ለጤና ጥበቃ እንደሚውል ተመልክቷል። የአሃዝ ዛሬ 7% ላይ ቆሟል። የኡጋንዳ መንግስት ለቀጣዩ የበጀት አመት ያቀደውም ከጤና ጥበቃው ላይ 1/3 የሚቀነስ መሆኑን ያመለክታል። የኡጋንዳ ዜጎችን የጤና ጥበቃ ይዞታ ለማሻሻል ብዙ መሰራት ይኖርበታል። በተለይም የህፃናቱና የወጣቱን ህይወት ለመታደግ ከፍተኛ ጥረት ያሻል። በአሁን ወቅት ወደ 2.4 የኡጋንዳ ህፃናት በተመጣጠነ የምግብ እጥረት ላይ ይገኛሉ። ኤችአይቪ በደማቸው ውስጥ ካሉ ሰዎች መካከል ጸረ ኤችአይቪ መድኃኒት የሚያገኙ 1/3 ብቻ ናቸው። በወባ ረገድ የህሙማን ቁጥር በአመት 8.5 ሚሊዮን ተመዝግቧል። ዩናይትድ ስቴትስ የኡጋንዳን የጤንነት ሁኔታን ለማሻሻል የበኩሏን ጥረት እያደረገች ነው። ባለፈው አመት ወባን ለማጥፋት፣ ኤችአይቪ ኤድስ ስርጭትን ለመገደብ፣ ቲቪን ለማስወገድና የህፃናት ሞት ለመቀነስ የ500 ሚሊዮን ዶላር መደባለች። ይህም ህይወትን እያዳነ እንደሆነና የጤና ጥበቃውን ይዞታ እያሻሻለ እንደሆነ እንረዳለን። ሆኖም ኡጋንዳ ከዚህ የበለጠ ትኩረትና ጥረት ማድረግ ይኖርባታል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ለዝግጅታችን ፍጻሜ ጥቂት ሰከንዶች ይቀራሉ። ማጠቃለያ ዜና ላሰማ። በኢትዮጵያ 5 ክልሎችን ማዳረሱ የተነገረው የዘንድሮ ድርቅ በተለይ በከብት አርቢዎች ላይ ጉዳት እያደረሰ መሆኑ ተገልጿል። ድርቁ በኦሮሚያ ክልል የቦረናና ጉጂ ዞኖችን፣ ሶማሌና ደቡብ ክልሎችን አካባቢዎች፣ በተለይ በደቡብ ኮንሶ ወረዳዎችን እያጠቃ መሆኑ ታውቋል። በድህነት ምክንያት ለሚነሱና የሚባባሱ ችላ የተባሉ የሐሩር አውራጃ በሽታዎችን ለመቆጣጠርና ለማጥፋት ዘመቻ ይውላል የተባለ ወደ 1 ቢሊዮን ዶላር የሚጠጋ ድጋፍ በቢልና ሜሊንዳ ጌትስ ድርጅት አስተባባሪነት ተገኘ። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ።
የትግርኛው ስርጭት ይቀጥላል። በእኛ በኩል በዚሁ እንሰናበት። ሰላም፣
በደህና ደሩ።